the voice of America.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከመሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
በፊፋ በኢንተርናሽናል ደረጃ ፖሊስ 7 ላይ ጀመረ። እስከ 2015 ፊፋ ዳኛ ነበርኩኝ። ዓለም ዋንጫ ላይ ጫወት ለመንጠ እዚህ ዳኝነቱን ተመዝግቤ በቶሮንቶ ስር በካናዳ ፌዴሬሽን ስም ያጫወትኩ ነው ያለው።
ብዙውን ጊዜ በተለምዶም ዳኛ አዳላ ወይም ዳኛው ተሳስተዋል እንጂ
ዳኛዋ አዳላች ወይም ተሳሳተች ሲባል ታስታውሳላችሁ
ተብሎ ያውቅ ይሆናል ቢባልም ያልተለመደ መሆኑ ግን አያከራክርም።
በወቅቱ እንደገለጽነው በቶሮንቶ የተካሄደው የዘንድሮ የሰሜን አሜሪካ ኢትዮጵያውያን ስፖርት ፌዴሬሽን ውድድር
ያደምጣችኋት ኢትዮጵያዊት ዓለም አቀፍ ዳኛ በእግር ኳሱ ብቃት ያለው ዳኝነት አሳይታለች እያልከን ነው አይደል አዲሱ?
አዎ፣ አስደማሚ የዳኝነት ሙያዋን በተመለከተም አነጋግሬያታለሁ። የዛሬ እንግዳችን ነች
የእውቁን ኢትዮጵያዊ ሰዓሊ አለ ፈለገ ሰላምን የህይወት ስራ እንዘከራለን።
አዎ፣ ንጉስ ያክሊሉም የመስኮቱን መከፈት እየተጠባበቀ ነው ይመጣል።
አሉላ ከበደና
እኔም አዲሱ አበበ
ከፕሮዲሰራችን ንጉሱ ታምሬ ጋር ሆነን
የዛሬ ሐምሌ 24 2008 ዝግጅት ስናስተናብር አብረናችሁ እናመሻለን።
መሆኑን እንደምን ሰነበታችሁ? እንደምን ሳመሻችሁ?
እኛ ደህና ነን። አሉላ፣ እንኳን ተገናኘን። ባለፈው 15 ቀን ብቻህን ነበር
ተመልሰ መታልላለው። ጥያቄ ግን አለ።
መልካም አድማጮች፣ ዘና ብላችሁ አብራችሁን ቆዩ እንላለን።
አሁን ቦታውን ለተረኛው ዜና አንባቢ እንለቅና
ከዜና በኋላ እንመጣለን።
እንዳትሄዱ።
እንደምን አመሻችሁ። ዜና የማሰማችሁ ሄኖክ ሰማእግዜር ነኝ። በሶማሊያ መዲና ሞቃዲሾ በዛሬው ዕለት በደረሰ የደፈጣ ጥቃት ፈጻሚ 7 ታጣቂዎችን ጨምሮ 13 ሰዎች መገደላቸውን ባለሥልጣናት አስታወቁ። ጥቃቱ የተነጣጠረው በአንድ የወንጀል ምርመራ ፖሊስ ጣቢያ ላይ እንደሆነ የሶማሊያ የሀገር ውስጥ ደህንነት ሚኒስትር አብደረዛቅ ኦማር መሐመድ ለቪኦኤ ትግርኛ የሶማሊኛ ዝግጅት ክፍል ገልጸዋል። እንደ ሚኒስትሩ ገለጻ ጥቃቱ የተቀነባበረ ነበር። 2 አጥፍቶ ጠፊ ፈንጂ የጫኑ ካሚዮኖችን ወደ ወንጀል ምርመራ ጣቢያው አስጠግተው አንደኛው በሩ ላይ ሲፈነዳ ሁለተኛው ደግሞ ከመንገድ ዳር ፈንድቷል። 5 ታጣቂዎች የሩምታ ተኩስ ከፍተው ወደ ግቢው ጥሰው ለመግባት መሞከራቸውን ባለሥልጣናቱ አስታውቀዋል። ታጣቂዎቹ በሙሉ መገደላቸውንም ጨምረዋል። በጥቃቱ 1 የመንግሥት ወታደር፣ 5 ሰላማዊ ሰዎችና 7 ታጣቂዎች መገደላቸውን የሶማሊያ መንግሥት አስታውቋል። የደቡብ ሱዳን አማጽያን ዓለም አቀፉ ማኅበረሰብ አዲስ ለተሾሙት የሀገሪቱ ምክትል ፕሬዚዳንት ታባን ደንግ ታይ ዕውቅና እንዳይሰጥ አሳሰቡ። የተቃዋሚው መሪ ሪያክ ማሻር ቃል አቀባይ ጄምስ ጋዴት ዳክ በደቡብ ሱዳን ፕሬዚዳንት ሳልቫኪርና ሪያክ ማሻር መካከል የተደረሰው ስምምነት በፕሬዚዳንቱ ሹምሽር ውሳኔ ውድቅ ሆኗል ብለዋል። በደቡብ ሱዳን የሁለቱ መሪዎችና አንጃዎች ግጭት የሀገሪቱን ሰላም ላለፉት 2 ዓመታት አደፍርሶ ቆይቷል። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ፉክክር በሳምንቱ መጨረሻ በምረጡኝ ዘመቻዎችና በቅራኔዎች ተሞልቶ አልፏል። የሪፐብሊካኑ እጩ ዶናልድ ትራምፕ አንድ በኢራቅ ሕይወቱን ያጣ ሙስሊም አሜሪካዊ ወታደር የከፈለውን መሥዋዕትነት ለ1000 ሰዎች ሥራ በመፍጠሬ እኔም መሥዋዕትነት ከፍያለሁ ሲሉ የሰጡት አስተያየት ውዝግብ ፈጥሯል። የሟቹ አሜሪካዊ ወታደር ሁማዩን ካን አባት ካዚር ካን ዶናልድ ትራምፕ የሚሰጧቸውን አስተያየቶች ተመልክተው ጥቅስ ይህችን አገር ለመምራት ብቁ አያደርጋቸውም ብለዋል። በደቡብ ዩናይትድ ስቴትሷ ኦስትን ቴክሳስ በአንድ የመዝናኛ ስፍራ በደረሰ የተኩስ ልውውጥ የአንድ ሰው ሕይወት አንድ ሰው ሲገደል ሌሎች 3 ቆስለዋል። የከተማዋ ፖሊስ አዛዥ በተሰባሰቡ ሰዎች ላይ ተኩሶ ያፈተለከውን ግለሰብ ለመያዝ ፍለጋው መቀጠሉን አስታውቀዋል። በፈረንሳይና ጣሊያን የሚኖሩ ሙስሊሞች የእሁድ ቅዳሴ ላይ ሲካፈሉ ውለዋል። የእስልምና እምነት ተከታዮቹ በካቶሊክ ቤተ ክርስቲያናቱ ለቅዳሴ የተሰባሰቡት አንድ አክራሪ ጅሃድ ፈላጊ የካቶሊክ ቄስን በዘመን 11ኛው ምዕት የተሠራ ቤተ ክርስቲያን ውስጥ አንገታቸውን አርዶ መግደሉ ቁጣ ከቀሰቀሰ በኋላ ነው። በዕለቱ የሃይማኖት መቻቻልና የአብሮነት መልእክቶችም ተስተጋብተዋል። በስተ መጨረሻ የጃፓን መዲና ቶኪዮ ኗሪዎች የመጀመሪያ ሴት የከተማዋን ሀገረ ገዢ መርጠዋል። ዮሪኮ ኮኬ የተመረጡት ሁለት የከተማዋ መሪዎች በሙስና ቅሌት ከስልጣናቸው ከተሰናበቱ በኋላ ነው። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
የራዲዮ መጽሔት ዝግጅት ነው።
በራዲዮ መጽሔት የጊዜ ሰሌዳ መሰረት
አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
ያቦ የዕለት ሁለት መጋቢት አምስት ቀን ዝቋላ ወረድን ካቶ ገሌ ጋራ እየተጫወትን ከዚያ ስንመለስ ድንገት ታመመና ያቦ የዕለት ሁለት ሁለት ወር ቆየና
ሰኔ አምስት ቀን ሳሩን አጫጭደን ቆፍረን ቀበርነው አቶ ገሌን። በአረንጓዴው መሃል ጥቁሩ መቃብር የተለየ ነገር ይመስል ነበር።
መስከረም አምስት ቀን አራት ወር ቆየና አፈሩም ጠፋና ሳሩም በቀለና
እንኳን አቶ ገሌ መቃብሩም ጠፋ ዝቋላ ድረስ ለዚህ ሆነ ለፋ። ግንቦት 1949 ዓ.ም
ያቦ የዕለት ሁለት በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችን ጀመረ።
ገጣሚ ዕውቅ ተዋናይ አዘጋጅና ጸሐፊ ተውኔት ተርጓሚና የቀድሞ የአዲስ አበባ ዩኒቨርሲቲ መምህር ተስፋዬ ገሰሰ ግጥም ነው አሁን የዛሬ የራዲዮ መጽሔት ዝግጅታችንን የጀመርነው። ደስታውን አስነካሁት
እንጃላ።
ወደፊት አዲሱ እዚህ ስቱዲዮ ውስጥ የሚሆኑትን በመስኮት ሬዲዮ ቴሌቪዥን ስንጀምር እቺ ከጀርባ ያለችውን ጨዋታን ከድምፁ ጀርባ ያለውን ስዕልም ለያት እድል ይኖራልና
እሱም መቼም በጣም ነው።
ታዲያ ቀዳሚው ዝግጅ
ቆይ እንግዲህ አሎላ፣ ሰሞኑን የሰማሁትን ለፈገግታ ያህል ተንፈስ።
ይህን ያህል ካስጨነቀህም አዲሱ ለምን ሁሉም አይቀርም?
የሚቀርም ነገር የለ። እኔም አመት አላወራ ታገሰኝ።
እሺ፣
በአንድ የመንግስት መስሪያ ቤት ውስጥ ነው አሉ አሎላ። በእጄ ይባላል እኮ
ይቅርታ አዲሱ፣ በእጄ
የመምሪያ ኃላፊው ከፐርሰኔል ክፍል ሹሙ ጋር ሲጨዋወቱ
በእጄ
አይ አስሬም በእጃ ይባል።
እሺ ቀጥል።
ታዲያ ሁለቱ ሁልጊዜ ማለዳ በሚጨዋወቱበት ሰዓት አንድ ሁሌ ያዘውትሮ እዚያ አካባቢ የሚቆም ሰው ያሉ የመምሪያ ኃላፊው
ምን ያፈጣል አሉ።
የለም ይሄ ሰው ምንድን ነው? አሉ ፐርሰኔሉ። ትህትናም የለው ጥጋበኛና ትቢተኛም ይመስላል። ሰላምታም ከአንገቱ አያቀርብም ሲሉ የመምሪያ ኃላፊው ፐርሰኔሉ ቀብል አድርገው፣ አይ ይህማ ጌታዬ ሁልጊዜ ቅጠሩኝ እያለ በየቀኑ ደጅ የሚጠና እኮ ነው ቢሏቸው፣
በል እንዳይቀጠር አሉ ልትለኝ ሆን
መቼ እንደዚያ ሆነ፣ ቶሎ ቅጠረውና የአንድ ወር ደሞዙን ቆንድድልኝ ብለው ረፍ
ያተውነን ያልሽ ልብሽ ሌላ ቦታ
ለጠፋህበት ሩካሳ ይዘህ የመጣህ ይመስለኛል።
ለማረሳሳት ሞክሬ አልተሳካም።
አይ ተሳክቶልሃል። አድማጮችም ይቅርታ ያደረጉልህ ይመስለኛል። ግን የአድማጮችን ማካፈል አለብኝ።
ልክ ነው።
በቀደመው የራዲዮ መጽሔት ባለመገኘትህ በመጥፋትህ የታለ አዲሱ ብለው የጠየቁ አድማጮች ቃል አልነበራችሁም ወይ? ካላችሁበት አንዳችሁ ሌላችሁን ልትጋብዙ አዲሱ በስልኩ መስመር ለምን አልተገኘም ብለዋል። አሁን ለካሳ ያቀረብከውን እንደሚቀበሉ ተስፋ አድርጋለሁ። በቀጥታ በስልክ የደረሱኝ ራዲዮ መጽሔት ተከታታዮች
ብዙም የሚወዱኝ አድማጮች አሉ
አሉ አሉ። አዲሱ ትክክል ነው።
በጣም ይቅርታ ጠይቃለሁ። ስልኩ አንዳንድ አይተባበርም። ቶሮንቶ እንደነበርኩ ያው ሁሉ መጭም ያውቃል። ስፖርቱን እየዘገብኩ ነበረ። በመሀልም አልፎ አልፎ ብቅ እላለሁ። ግን የራዲዮ መጽሔት ሰሞን አርብ ቀን በተለይ የኢትዮጵያ ቀን ሲከበር ትንሽ ባክኜ ነበር እና በዛ የተነሳ ነው።
ይቅርታ አድርገናል። ሁለተኛ አይለመድም
አይለመድም። ከካናዳ ያመጣሁትንም አንድ ቅድም ቅንጫ ያሰማናትን ዓለም አቀፍ ዳኛ ጀባ ላለሁ
ገሩም ካሳዎችን ተቀብለናል። በሚቀጥለው እንደማናጣ እኔም እንደማልጠፋ ቃል ገብተን ወደ ዝግጅታችን እንመለስ። አሁን አድማጮች የራዲዮ መጽሔትን ነው የምትከታተሉት።
ወደ ቀጣዩ መሰናዶ ስናልፍ
ቀደም ብለን ያስተዋወቅናቸው አንጋፋና አውቅ ሳሊ፣ መምህርና ጥበበኛ፣ ምናልባትም የዚያ የቀደመ ብቸኛ ሆነው ለረጅም ዓመታት የዘለቀው የኢትዮጵያ ስነ ጥበብ ትምህርት ቤት ቆርቋሪ አለ ፈለገ ሰላም።
ተው ተው አሉላ፣ አለ ፈለገ ነው
አዲሱ። በተለምዶ አለ ፈለገ ሰላም እንላለን። ስማቸው አለ ነው
ነው
አሁን የሚመስለውም እኮ አንተ እንዳልከው ነው። አለ ነው ብዙዎች ይመስለኛል።
አንዳንድ ጊዜ አንድ ነገር ይመስልህን ትቀበለዋለህ
ነው።
አለ ፈለገ
ታሪካቸው በጣም ይስባል። በኋላ ላይ እንግዶቻችን የሚያካፍሉንን እናክልበታለን። ቀደም ባለው ዝግጅታችን ግን ያነሳ ነው አባታቸው ገና ጨቅላ ሕፃን ባሉበት እድሜ ሲያርፉ የአባታቸው አባት የአቶ አለ አያት ማለት ነው፣ እሳቸውም የሥነ ጥበብ ሰው ናቸው፣ እሳቸውም መስለው በመውጣታቸው በኋላም ደግሞ ፈለጋቸው መከተላቸው ይመጣል። ግን በዚያ ሰዓት ልጅ ያልሞተም ለካ አለ የሚል ስም ሰጧቸው ነው ታሪኩ። ስማቸውም አለ ብቻ ነው፣ አቶ አለ
አለ ናቸው።
ፈለገ ሰላም የአባታቸው ስም
ድንቅ ነው። እና ወደ መጀመሪያው ክፍል ውይይት ወሰደና አሉላ።
መልካም። የእሳቸው ተማሪ የሆኑ የረዥም ዓመት ሙያ ልምድ ያላቸው በጥበባዊ ችሎታቸው የሚታወቁ አንድ እንግዳ፣ የዚያ ትምህርት ቤት ዲሬክተር የሆነ ሌላ ታዋቂ የስነ ጥበብ ሰው፣ ለሕይወት ዘመን ሥራና አስተዋጽኦ የሚገባ ክብር የሚሰጥ ደርዝ ያለው ወግ ይኖረናል ብዬ ተስፋ አድርጋለሁ። አንጋፋውና እቁ ሳሊ መምህርና ጥበበኛው የዚያ የቀደመ ምናልባትም ብቸኛ ሆኖ ለረዥም ዓመታት ሳይዘልቅ ያልቀረው የኢትዮጵያ ስነ ጥበብ ትምህርት ቤት ቆርቋሪ አቶ አለ ፈለገ ሰላም በቅርቡ ከዚህ ዓለም በሞት ተለይተዋል። ታሪክና ስራቸውን በምንዘከርበት በዚህ ፕሮግራም ትተውልን ያለፏቸው በምሳሌነት የሚጠቀሱ ስራዎች አሏቸው። ለአቶ አለ ፈለገ ሰላም በሙያም ሆነ በእውቂያ ቅርበት ያላችሁ ሁለት እንግዶቼ በመስመር ላይ ትገኛላችሁ። ከአዲስ አበባ ብጀምር ከሩቁ ሰዓሊና ቀራጺው በቀለ መኮንን፣ እንዲሁም ሰዓሊና መምህሩ ፕሮፌሰር አቻምየለህ ደበላ፣ እስኪ የቀደሙትንም ሆነ የአሁን የሙያ ኃላፊነቶችም ጭምር ከእናንተ አንደበት በመውሰድ ወደ ጉዳያችን ልግባ።
አመሰግናለሁ። አሉላ በቀለ መኮንን እባላለሁ። በአዲስ አበባ ዩኒቨርሲቲ አለ ስነ ጥበብና ዲዛይን ትምህርት ቤት ቀድሞ ለተደጋጋሚ ጊዜ ዲሬክተር ሆኜ ሰርቻለሁ። አሁን ደግሞ በመምህርነት አገልግላለሁ። በተጨማሪ የፊልም ፕሮዳክሽን አዲስ የማስተርስ ግራጁዌት ፕሮግራም ኮኦርዲኔተር ሆኜ አገለግላለሁ፣ አስተምራለሁም ጭምር።
መልካም፣ አመሰግናለሁ። ፕሮፌሰር አቻሜለ።
አቻሜለ ደበላ እባላለሁ። የዚህ የኖርዝ ካሮላይና ማዕከል ዩኒቨርሲቲ ፕሮፌሰርነት የስዕል ትምህርት አስተማሪ ነኝ።
በድጋሚ አመሰግናለሁ እንግዶቼ። ቀደም ብዬ ላስተዋወቅኳቸው ዛሬ ህይወትና ስራቸውን ለምንዘከረው አንጋፋውና እውቁ ሰዓሊ መምህርና ጥበበኛው አቶ አለ ፈለገ ሰላም ሀዘን ባጠላበት ድባብ ሳይሆን ትተውት ያለፉት በሙከራም በምሳሌም የሚጠቀስ ስራቸውን በምናስታውስበት አንዳንድ ቁም ነገሮች እንድታካፍሉን የጋበዝኳችሁ። ለመሆኑ አቶ አለ ፈለገ ሰላም ማን ናቸው? ዛሬ እንደ አዲስ ለሚተዋወቋቸው ጭምር አቶ አለን እናስተዋውቅ። አሁንም ወደ ትምህርት ቤቱ ቀረብ ትላለህና በቀለ ከአንተ እንነሳ።
አቻሜ ለሚጀምረው ጥሩ ነበር፣ ምክንያቱም የትምህርት ጠዋቱን ያውቀዋል።
ወደ እሱ ጋር ሄዳለሁ። የተማሪነት ዘመኑን ጨምሮ ይመለከትልናል።
ኦኬ። አለ እንግዲህ እስከ ባለፈው ሁለት ሳምንት እስካለፉበት ጊዜ ድረስ በጣም ጠንካራ፣ በጣም ጤነኛ፣ እስከ መጨረሻ ድረስ ስፖርት ሰሩ የነበሩ ምንም ስለሌለባቸው አሳ ማስገር፣ ንብ ማነብ፣ አደን የሚወዱ ሰው ነበሩ። ሙሉ ጊዜያቸውን በስነ ጥበብ ትምህርት ቤት መቆርቆርና ማስተማር ላይ የተሰማሩ ነው። ባቤት በኋላ በመካከሉ ስነ ጥበብ ትምህርት ቤት አካባቢ ተገልለው የግል ስራዎቻቸውን እየሰሩ ነበረ የሚኖሩት። በኢትዮጵያ አቆጣጠር በ2002 ገደማ መሆኑ ነው። እንደምንም እሳቸው በቆረቆሩ ትምህርት ቤት ውስጥ የተማሩ ተማሪዎቻቸውና የተማሪዎቻቸው ተማሪዎች በከፍተኛ ትግልና ትንንቅ በስማቸው እንዲሰየም ከተደረገ በኋላ ብዙውን ጊዜ ከትምህርት ቤቱ ተለይተው አያውቁም ነበረ። በትምህርት ቤት አካባቢ ነበሩ። ምንም እንኳን ብዙ ኢትዮጵያውያን ባያውቋቸውም፣ ምክንያቱም ስነ ጥበብ እንደዚህ እንደ ሙዚቃ ወይም እንደ አትሌቲክስ አደባባይ ላይ ብዙም የማይታወቅ ጉዳይ ስለሆነ ኢትዮጵያ ውስጥ ብዙ ኢትዮጵያውያን አያውቋቸውም ማለት እችላለሁ። ቢሆንም በኢትዮጵያ የስነ ጥበብ ታሪክ በኢትዮጵያ ማህበራዊ ታሪክ ውስጥ ትልቅ አምድ ሆነው ልክ አራተኛ እና ሶስተኛ ክፍል ሆነን ድሮ እንማር የነበረው ታላላቅ ሰዎች የሚል የአውሮፓ ሀገር አሳሾች፣ አዋቂዎች፣ ሳይንቲስቶች በመጽሐፍ አይነት ታትሞ በኢትዮጵያ መደበኛ ትምህርት ውስጥ ዜጎች ሊማሩባቸው ሊያውቋቸው የሚገቡ የአንጸባራቅ ኢትዮጵያዊ ነበሩ ማለት እችላለሁ።
መልካም። አድማጮችን በድጋሚ ለማስታወስ በስራችሁ ገናችሁ የምትታወቁ ባለሙያዎች ናችሁ። አንተ እያልኩ እንደ ጥበብ ሰውነታችሁ ላቅርብ እንጂ አንቱታው ነው የሚገባችሁ። በፈቃዳችሁ መሰረት ግን አንተ በሚለው ቀጥላለሁ። ፕሮፌሰር አቻሜለ፣ ምናልባትም ከትምህርት ቤቱ የማለዳ እድሜ ከቀደሙ ተማሪዎቻቸው አንዱ ትመስለኛለህ። ትውስታህን ወደ ኋላ መለስ ብለህ ከገዛ ገጠመኞች ጋር እያዛመድክ ታጫውተናለህ። ለአንተስ አቶ አለ ፈለገ ሰላም ማን ነበሩ?
አቶ አለ በእውነቱ በኢትዮጵያ የኪነ ጥበብ ታሪክ አሁን ወንድማችን አቶ በቀለ እንዳለው ሰፊና ትልቅ ቦታ ያላቸው መምህር፣ ታላቅ ሰዓሊ፣ እንዲሁም ደግሞ እጅግ በሚያወራ መጠን አገር ወዳድ የነበሩ ናቸው። ምናልባትም በጣም የሚያስደስተውና የእሳቸው ታሪክ ለትውልድ ሊቆይ ይችላል ብዬ የምለው በአፍሪካ ውስጥ በጣም ትልቅ ቦታ ያለውን የአዲስ አበባ ዩኒቨርሲቲ የአለ የኪነ ጥበብና የዲዛይን ትምህርት ቤት በመመሰረታቸው ነው። እኛም እኔም ሆንኩ ወንድሜ በቀለ ለዚህ ሊደርስ የቻለው ቢያንስ ዚህ ዩኒቨርሲቲ ወይንም በቀድሞ የኪነ ጥበብ ትምህርት ቤት እድል አግኝተን በእሳቸው ቀደዱት ፈር ገብተን ስለተማርንም ነው። ብዙ ኢትዮጵያዊ ሰዓሊዎች እና የኪነ ጥበብ ሰዎች ስላፈሩ የብዙዎቹ ኢትዮጵያን ለማስተዋወቅና በኪነ ጥበብ እድገት ከፍተኛ ቦታ እንዳላት ለማድረግ የቻሉበት ዋና ምክንያት ሲቀርቡ ምናልባትም ማወቅና በእሳቸው ታሪክ አስመልክቶ መማር የምንችለው በሀገራችን የኪነ ጥበብ እድገት በተለይ በኢትዮጵያ የዘመናዊውን የትምህርት ዘዴ እንዲመሰረት ሲያደርጉ ቀደም ብለው ውጭ ተልከው ከተማሩት መካከል አንደኛው ናቸው። ምናልባትም ከእሳቸው ቀደም ያለው በአጼ ምኒልክ ዘመን እነ አፈወርቅ ዮሐንስ፣ ኋላም የተለያዩ ኢትዮጵያውያኖች በመንግስት እርዳታ ማለትም በቀዳማዊ ኃይለ ሥላሴ ዘመንም እየተላኩ የተማሩ እጪ የተላለጠኑ ሰዓሊዎች ነበሩ። እሳቸው ትምህርት ቤት ከመጀመርም ባሻገር ተምረው የመጡትንም በአስተማሪነት ብዙ ውለታ ውለዋል ብል አልተሳሳትኩም።
ሌሎች ከእሳቸው የቀደሙ በአጠቃላይ ካነሳቸው በተለይ በአጼ ምኒልክ ዘመነ መንግስት ካሉት ወዲህ በኋለኛው ዘመን ጎልተው ከሚታወቁት እንደ ሎሬት አፈወርቅ የመሳሰሉ ሰዓሊያን ከእሳቸው ይቀድሙ ይሆን ወይስ እሳቸው ናቸው በጊዜም የሚቀድሙት ወደ ውጪ ወደ አሜሪካ ጭምር መጥቶ በመማር?
በጣም የተቀራረበ ነው። በ1930ዎቹ ከሚጠቀሱት ጠቢባን መካከል ለምሳሌ እንደ አበበ ወልደ ጊዮርጊስ፣ አገኘው እንግዳ፣ ዘሪሁን ዶሚኒክ እና ሌሎችም አሉ። ምናልባት ከእሳቸው ትንሽም ቢሆን ቀደም ቢል እሳቸው ቺካጎ ኢንስቲትዩት ኦፍ አርት የመጀመሪያው ኢትዮጵያዊ በኪነ ጥበብ ምሩቅ በአሜሪካ ማለት ነው። በፈረንጆች አቆጣጠር
1941-42 በኢትዮጵያ ዘመን አቆጣጠር እንደማለት ነው።
ልክ ነው።
መልካም። እንግዲህ የሙያ ነገር ከተነሳ የስነ ጥበብ ሰዎች ናችሁና ቀደም ብሎ በቀለ እንደገለጽከው ከህልፈተ ህይወታቸው መቃረቢያ ድረስ ስራ ያላቆሙ ከስዕልና ከብሩሽ ያራቁ ሰው ናቸውና ከስራዎቻቸው ጎላ ጎላ ያሉት እናስታውሳለን። በትውፊታዊነት የሚገለጸውን ያን የቀደመ የኢትዮጵያ ስነ ጥበብ ዘዴ ከዘመናዊ የአሳሳል ጥበብ ጋር በማዋሃድም ስማቸው ይነሳል። እስኪ ስለሳቸው ክህሎት በቀለ አንሳለን። ትምህርት ቤቱ አካባቢ ሲያስተዋውቁ፣ ትምህርቱን ሲጀምሩ ምን አይነት ትምህርት ነበር ያስተምሩ የነበረው? በተለይ ከአሜሪካን ሀገር ከተመለሱ በኋላ በዘመናዊም ስነ ጥበብ ተክነው ስለሆነ የመጡት ያንንም የመግፋት እድል እንደሰጣቸው ይነገራል።
ውይይቱን ለማጠቃለል አሉላና እንግዳው ትመለሳላችሁ። እንግዲህ አሁን በስፖርት ዜና ጥቂት ልንጨዋወት ነው። አሉላ፣
አንተ ሳምንት ያሳለፍክበት የሰሜን አሜሪካው የስፖርትና የባህል ፌዴሬሽን ነው ዋናው መነጋገሪያችን።
በሱ ላይ እንግዲህ ከዚህ ቀደም እኔ እናንተ እንዳልነው የፌዴሬሽኑ ኃላፊዎች አምጥተን ተጠየቁ ማለት ይኖርብናል። እነሱም እንደው ማጠቃለያ እንስጥ ቢሉ መልካም ነበር እንኳን ሊሉና እኛም ፈልገን ቶሎ አናገኛቸውም።
በዚህኛው ዙር የተሻለ ይሆናል ብዬ ተስፋ አድርጋለሁ። በመጨረሻው የፌዴሬሽኑን ፕሬዚዳንት አቶ ጌታቸውን ዝግጅቱ በሚካሄድበት ሳምንት የማነጋገር እድል ነበረህና ይሄ የለማም የጠፋውን መናገር፣ ስለሰሩት ነገር መጠየቅ የቀደመ ባህላቸው ኋላ ላይ የጠፋብን ይመስላል። በሌሎች እንደሚጠብቁት ሁሉ የትኛውንም የማህበረሰብ ድርጅት የሚመሩ ባለሙያዎች በፍቃደኝነት የሚሰጡት አገልግሎት እንኳን ቢሆን እንደነ አቶ ጌታቸውና ሌሎች የፌዴሬሽኑ አመራሮች ዞሮ ዞሮ ባለቤቱ ህብረተሰቡ ነውና ለህብረተሰቡ ይሄን አለማን፣ ይሄን አጠፋን፣ የሚቀጥለው እንዲህ ይሆናል የሚሉትን ነገር በተግባር ማሳየት ያለባቸው ይመስለኛል። ጠንክረን የምንጠይቀው ነገር ነው። ተስፋ አድርጋለሁ አቶ ጌታቸው አይጠፉም በዚህኛው ዞር።
አዎ፣ እንደው አንድ ሁለት ነገር ለመናገር አለውላ። ይሄ ህዝባዊ ድርጅቶች በርከት ያለ ሰው ከደገፋቸውና ከወደዳቸው አንነካ የሚል ነገር አለ። ይሄ መቅረት አለበት። እኛም አንድ ነገር ስንሰራ እኛ እኮ እንደዚህ የኢትዮጵያ ጉዳይ ምን የእኛን ስራና የእነሱን አንድ ላይ ማድረግ የለ። እኛ ጋዜጠኞች ነን፣ ያየነውን እንከን ነው የምለው ነገር ነቅሰን እናወጣለን። እነሱ ፊት ደግሞ አሁን በሌሉበት ምንም ላወራ አልፈልግም።
አንጠየቅ የሚል አዝማሚያ ከኖረ በጣም አስቸጋሪ ይመስለኝ። እንዲያውም ለህብረተሰብ እያገለገልን ነው፣ የበጎ ፈቃደኝነት ስራ ነው አስተዋጽኦ እያደረግን ነው። ለዚህም ነው ክድሉን የምንሰጣቸው። ይሄ የመጠየቁ ስራ ሁሉም የየድርሻውን የማድረግ ስራ ይመስለኛል። ይህን ሰርተዋል፣ ይህን አልምተዋል ብለንም አስፈላጊም ነውና እንደ መንግስት ስልጣን አይደለም። ይሄ ግን ተጠያቂነት የለበትም ማለት አይደለም። የሰሩበትም ደግሞ አክብሮትም የሚሰጠው ቦታ ሲሆን ይሰጥበታል። እና ለምን ላይፈልጉት እንደሚችሉ አልረዳም። ምናልባት እንዳልከው በቀረቡበት መነጋገር ያለብን ነው።
ትንሽም ጥፋት ስትኖር እሷን እንዳትነሳ የመፈለግ ነገር ነው። ዘንድሮ አዘጋጅ ኮሚቴ አለ፣ ካናዳ ፌዴሬሽኑ አለ። በዋናነት ምን ያህል ተጣጥመው ሰርተዋል ሁለቱም ቀርቦ መነጋገር አለባቸው። የዛሬ 15 ቀን በዚህ አጋጣሚ እየሰሙን ነው ብዬ ገምታለሁ ሊቀርቡ ይገባል።
ግርም ነው። ዳኛው ያዳላል፣ ችሎታ የለውም፣ ሌላም ሌላም አባባሉ በተለምዶ በወንድ ጾታ ነው የሚታወቀው።
ዳኛዋ ታዳላለች ወይም አትችልም ብሎ ነገር እንግዳ ነው፣ ቢያንስ አልተለመደም ለማለት እንዳልከው አሉላ።
በቶሮንቶ የኢትዮጵያውያን የስፖርት በዓል ያገኘሃት አልቢትር ግን ቢያንስ ለእኛ ዝግጅት ብርቅና አዲስ ነች ብንል አንሳሳትም።
አዎ፣ ትራስ ገብረ ዮሐንስ ኢትዮጵያ ነው ሁሉንም የጨረሰችው፣ ማለትም ለመምዱንም አጠናቃ የዓለም አቀፍ አልቢትርነት ማዕረግን ያገኘችው።
ልምዷንና ገጠመኞቿን እንድታጫውተን ወደ ውይይቱ ተወስደን ታዲያ አዲሱ
ወጣት ነሽ፣ በዚህ ላይ ደግሞ አልቢትር አንቱ አይባልም ይባላል እንደ ጋዜጠኛና እንደ አርቲስት። አልቢትር ትራሃስ ገብረ ዮሐንስ፣ በቅድሚያ ስለ ትብብርሽ በአሜሪካ ድምጽ ሬዲዮ ለመቅረብ ፈቃደኛ ስለሆንሽ አመሰግናለሁ።
እኔም አመሰግናለሁ ለዚህ ፕሮግራም ስላቀረባችሁ።
ከየት እንደምጀምር አላውቅም። የሴት አልቢትር በዚህ በፌዴሬሽኑ ታሪክ የመጀመሪያ ነው እኔ ሳይ። በእርግጥም ይመስለኛል አንቺ እዚህ ስታጫውቺ ብዙዎቹ ድጋፍ ይሰጡሻል። ከሌላው ቀርቶ ተጫዋቾቹ ይናደዳሉ፣ ይቆጣሉ፣ ይሳደባሉ የሚባሉ ተጫዋቾች እንኳን ጥሩ አይነት አስተያየት ነው ያላቸው ስለ አንቺ። እና እንዴት አገኘሽ? በአጠቃላይ እንደ የአልቢትርነት ስራ
ዳኝነት ያው ውስጡ በመጀመሪያ ፍላጎቱ ካለ ጥሩ ነው ብዬ ገምታለሁ። ለሌሎቹ ማለት ወደዚህ ሙያ መምጣት ለሚፈልጉ ሴት ዳኞች ማለት ነው ጥሩ ነገር ታገኝበታለህ። በዛ ላይ ደግሞ የራም ፍላጎቴ ነው። መጀመሪያ ስጀምር እግር ኳስ ተጫዋች ነበርኩ። አስቤው አይደለም ወደ ዳኝነት የገባሁት፣ ኳስ ተጫዋች ነበርኩኝ እና ከዛ በጋ አንድ ጓደኛዬ አማካኝነት ነው ፈቲያ ትባላለች በሷ ነው ማስታወቂያ ይለጠፍና እንደ ቀልድ ነው ሄደን የተመዘገብነው። በዛ ሰዓት ሴት አልነበረም። እኔ እና እሷ ነው ሄደን ናዝሪት ላይ ማለት ነው ኮርሱን የወሰድኩት። ናዝሪት ነው ተወልጄ ያደግኩት፣ ናዝሪት ነው እኔ።
ኳስ ተጫዋች ነበር አልሽኝ። ለማን ነበር የምትጫዋችው? ምን ቡድን ውስጥ?
ለብዙ ክለብ ማለት ለአለቤሾ ክለብ ተጫዋች አለው ነፍሱን የማረው እና ያው እዛ ነበር በመጀመሪያ ጊዜ እንደ ክለብ እንደሱ ታቅፍ ያለው። በመቀጠል ያው ቡና ስፖርት ክለብ ተጫዋች አለው። ኤግልስ የሚባል ክለብ ነበር፣ የግል ድርጅት ነው። እዛም ተጫዋች አለ። ኳስ በልጅነቴ ነው የጀመርኩት። ኦልሞስት ዳኝነቱንም ሁለቱንም አብሬ ነው እያካሄድኩ ያጫወትኩና ያው አንዱን መብረት ስለነበረብኝ ኳሱን አቁሜ ወደ ዳኝነቱ ገብቻለሁ፣ ቀጠልኩበት።
ናዝሬት ተወልጄ ነው ያደግኩት አልሽኝ። እስቲ ስለ ትውልድሽ ንገሪኝ። ቤተሰቦችሽ እንዴት ነው ያሉት? ምን ይሰራሉ? ከስፖርት ጋር ግንኙነት አላቸው ወይ የመሳሰለው?
አባቴ ያው ገብረ ዮሐንስ ከሸን ይባላል። እናቴ ፀሐይ ግንቦት ትባላለች፣ የቤት እመቤት ነች። አባቴ ሹፌር ነው። እህቶች አሉኝ፣ ሶስት እህቶች፣ ሰላም ገብረ ዮሐንስ፣ ራሄል ገብረ ዮሐንስ እና ፌበን ገብረ ዮሐንስ። አንድ ወንድም አለኝ ዱሊ ገብረ ዮሐንስ የሚባል። ጥሩ ድጋፍ ይሰጡኝ ነበረ። ኳስ በምጫወትበት ሰዓት ብዙ አይጫኑኝም፣ ማለት ቤት ውስጥ ብዙ ስራ እንድሰራ እንትን አይሉም። እነሱ ነበር እኔን ሸፍነው እንትን የሚያደርጉልኝ እና ሞራል ይሰጡኝ ነበረ። አመሰግናለሁ እዚህ አጋጣሚ ቤተሰቦቼ።
ወደ አሜሪካ በዚሁ በዳኝነት ነው የመጣሽው ወይስ በሌላ አጋጣሚ? እስቲ ከኢትዮጵያ አመጣጥሽ ንገሪኝ።
ከኢትዮጵያ የመጣሁት ዓለም ዋንጫ 2014 የሴቶች 2014 ወርልድ ካፕ ተመርጬ ነው ላጫወት። 2014 ጁላይ ያው እዚህ ሞንትሪያል ላይ በተካሄደው እዛ ተመርጬ ነው የመጣሁት ላጫወት።
እስካሁን ስታጫውቺ በዋና ዳኝነት ሳትጫወተሽ ታውቂያለሽ ወይስ መስመር ዳኛ ነሽ?
በኢንተርናሽናል ደረጃ በረዳት ዳኝነት ነበር ሳጫውት የነበረው። መስመር ዳኛ ሆኜ ያው ረዳት ነው የሚባለው አሁን መስመር ችግር የለም። አሁን ረዳት ዳኛ ነው የሚባለው እና በዛ ነው ሳጫውት የነበረው ለረጅም ጊዜ በፊፋ ከ2007 ጀምሮ ስቲል እስከ 2015 ፊፋ ረዳት ዳኛ ነበርኩኝ። አገሬም ላይም እንደዛው ያው ትልልቅ ቡድኖችን አጫውት ነበረ። እነ ጊዮርጊስ ቡና ብዙ ክለብ አጫውት ነበረ፣ የወንዶቹም ማለት ነው፣ ሴቶችንም አጫውታለሁ። ከዛም ነው ወደዚህ ያው በአፍሪካ በመጀመሪያ እዚህ ከመምጣት በፊት አፍሪካ ዋንጫ ዓለም ኦል አፍሪካን ጌም የሚባሉ ውድድሮች አሉ። የተለያዩ አፍሪካ ሀገር ያው ዞረ እናጫውታለን። ከዛ ነው አይተውኝ ወደዚህ ወደ ፊፋ ተመርጬ የመጣሁት ማለት ነው።
አሁን እዚህ አሜሪካ ትቀጥያለሽ? አሁን እዚህ የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዳኛ እንድትሆኝስ እንዴት መረጡሽ? አንቺ ጠይቀሽ ነው? እነሱ ጠይቀውሽ ነው?
እዚያ አንድ ታህ የሚባል አለ፣ እኔን የረዳኝ እሱ ነው በመጀመሪያ እዚህም እንደመጣሁኝ። ከዛ በፊት እዚህ ካናዳ ላይ በሚካሄደው ተመዝግቤ ሬጅስተር የፊፋ ዳኛ ስለሆንኩኝ ላይሰንሴን አሳየኋቸው። ወዲያው ተቀበሉኝና ያው በፕሮቪንሻል ደረጃ አስመዘገቡኝ። እና ይሄ ውድድር ከመዘጋጀቱን በፊት እዚህ ሀገር ካናዳ ላይ የሚዘጋጁ ውድድሮችን እያጫወትኩ ነበር። እናታህ የሚባል ነበር እንደዚህ እንደዚህ ውድድር እዚህ ሀገር አለ እና ምን ይመስልሻል አለኝ። ከዛ እጫወታለሁ እመጣለሁ አልኩ። ያው የሀገሬ ውድድር ስለሆነ በጣም ደስ ይለኛል፣ የምፈልገው ነው። ከዚህ በፊት ያው ኢትዮጵያ ሆኜ በቴሌቪዥን ነበር የምሰማው። አሁን ደግሞ ውድሉን አግኝቼ ይህንን በማጫወቴ ደስተኛ ነኝ በጣም።
እዚህ ነው የምትኖሪው ቶሮንቶ ወይስ ትመለሻለሽ? ኑሮሽ እንዴት ነው? ወደ
እኔ አሁን እዚህ ለጊዜው ያው እዚህም አንድም የቆየው በምክንያት ሕክምና ነው። ግሬን ያመኛል እና ግሬን ስለ ያመኛል እዚህ ቤተሰብ አለችኝ። እግዚአብሔር ይስጣት ፋንታ የምትባል እሷ ነው የተቀበለችኝ። እስከነ ቤተሰቦቿ በዚያ አጋጣሚ ላመሰግናት እወዳለሁ። እሷ ነች ያው እንደ ቤተሰቡ ነው ተቀብለውኝ። ያው ሕክምናዬን ለረጅም ጊዜ ይፈጃል ጡንቻዬን አሞኝ ነበርና እሱን እየታከምኩኝ በዛው ትምህርት ጀመርኩኝ ማለት ነው። በቃ ራሴን እየተማርኩ ነው አሁን። ዲፕሎማ ነበረኝ ዲግሪ ለመቀጠል ብዬ የዚህን ሀገር እንግሊዝኛና ማትስ ኮርስ ግሬድ 12 መውሰድ አለብኝ ስላሉኝ ወደ ሃይ ስኩል ገብቼ አሁን ግሬድ 12 እየተማርኩ ነው ያለሁት። አሁን 12ኛ ክፍል እየተማርኩ ነው የነሱን እዚህ ካናዲያን።
ለኮሌጅ እየተዘጋጀሽ ነው ማለት ነው?
ኮሌጅ አሁን በዩኒቨርሲቲ ኮርስ ነው መውሰደው፣ ግን ያው ጊዜ ስለሚፈጅ ዩኒቨርሲቲ ወደ ኮሌጁ ነው የመግባት ሀሳቡ ያለኝ።
ምን ልታጠኝ ነው? ስፖርት እንዳይሆን
ያው ከስፖርት ጋር ያ ስፖርት እኛ እንደሞን ይመጣል። ወደ ስፖርት ገና አልወሰንኩም፣ ግን ወይ ፊዚዮቴራፒ ነው ወይ እንግዲህ ከስፖርት ጋር የተያዘ ነገር ለመውሰድ ነው። ስጨርስ ነው እንግዲህ የምወስነው።
እናዚሁ ነው የምትቆዩ ኢትዮጵያ ትመለሻለሽ?
እንግዲህ እስካሁን ገና አልወሰንኩም፣ ግን ያው ሕክምና እንደጨረስኩኝ ወስናለሁ ማለት ነው። ገና ያው እንግዲህ እግዚአብሔር ካለ አሁን ባለቤቴም ይመጣል።
ይሄ ደግሞ አዲስ ዜና ነው። ያገባሽ ቀርቶ በደንብ ምራቅ የዋጥሽ አትመስልም። ልጅ ነሽ፣ ወጣት ነሽ። እንደው ድፍረት ይሆናል እድሜሽን ብጠይቅሽ?
ችግር የለም። አሁን ወደ 29 አመቴን ወደ 30 እየገባሁን።
ምን ጊዜ በስንት አመትሽ ያገባሽ?
በአሁን ኦልሞስት በ26 አመቴን ያገባሁን።
በቅርብ ነው የተጋባሽ ማለት ነው?
አዎ በቅርብ ነው ከባለቤቴ ጋር የተጋባን።
ልጅ ገና ነው
እንግዲህ አሁን ሲመጣ ከእግዚአብሔር ጋር አስበናል። እግዚአብሔር
ይመጣል ወደዚህ እሱ።
አዎ እንግዲህ እግዚአብሔር ካለ ያው ፕሮሰስ ላይ ነኝ። ኦልሞስት እየጨረስኩለት ነው። እግዚአብሔር ካለ ይመጣል። አቤል ወርቅ ነህ ይባላል ባለቤቴ። ማለት ጥሩ ሰው ነው። እኔን የሚረዳኝ ለዚህም ያበቃኝ እሱ ነው። አሰልጣኝ ነው፣ አትሌቲክስ ኮች።
እሱም ስፖርት ሰው ነው።
ስፖርት ሰው ነው። በዛ ላይ ዳኛም ነው። እግር ኳስ መሀል ዳኛ ነው። አሁን በጣም ጎበዝ ነው እሱም እንደኔ።
እንግዲህ ይኸውልሽ ሜዳ ውስጥ መነጋገር ይሄ ነው። አንቺ አሁን ዳኛ ብትሆኚ ኖሮ ይሄን ጩኸት ለምጆ ነበር። እዚህ ደግሞ እንደ እንግዳ ነው ያለሽው። የሚገርምሽ ነው ባለቤትሽ ዳኛ፣ አንቺም ዳኛ?
አዎ እኔን አይቶ ነው የጀመረው። በነገራችን ላይ እኔ ሊደግፍ መጥቶ ኳስ አይወድም ነበር እሱ። የአትሌቲክስ ፓርክ ላይ ነው ያለው እና እኔን ለማየት መጥቶ ነው በዛው። በቃ እስቲ ግባ ይኸው፣ ቀላል እንዳይመስል ብዬ ስለው እኔን በማየት ገባ። ከዛ በቃ በዛው ቀጠለበት።
የሚገርም ነው። አንቺ ትበልጨዋለሽ በልምድ።
አዎ
እሱ አንቺ ረዳት ዳኛ ነሽ፣ እሱ ግን አሁን መሀል ዳኛም ይሆናል።
አሁን መሀል ዳኛም ነው ረዳትም ይሰራል። አሁን ግን በብዛት እሱ በመሀል ዳኝነት ነው እያጫወተ ያለው።
ቀድሞ ሸዳ
በመሀል ዳኝነት? አዎ ቀድሞኛል። አሁን ግን እዚህ ነው ልሞስ ጀምር ያለው። ኖ ኖ ኢትስ ያው ነው ዳኝነት፣ ረዳትም መሀልም።
ይገርማል ግን ያልተለመደ አይደለም። ባልና ሚስት ጋዜጠኛ አለ፣ ባልና ሚስት ሐኪም አለ፣ ባልና ሚስት አውሮፕላን አስተናጋጅ ወይም ደግሞ ፓይለት አለ፣ ባልና ሚስት በአንድ ሙያ መሰማራት ያለ ነው። አልቢትር ባልና ሚስት እንግዲህ ብዙ አልሰማሁም፣ ይኖር ይሆናል ግን አንድ ዳኝ አንድ ጨዋታ አብራችሁ ዳኝታችሁ ታውቃላችሁ?
አንድ የወዳጅነት ጨዋታ ሰጥተውናል ትምህርት ቤት ኮተቤ ዩኒቨርሲቲ የወዳጅነት ልናጫውት ሄደን እሱ በመሀል ዳኝነት እኔ በረዳት እስቲ ዛሬ እንኳን እስቲ ዳር ሆነሽ እኔ መሀል ላጫውት ብሎኝ ሄደን አጫውተናል አብረን አዲስ አበባ ኮተቤ ዩኒቨርሲቲ የወዳጅነት ጨዋታ ነበራቸው አብረን አጫውተናል እና ፎቶም አብረን ለማስታወሻነት ተነስተናል
በጣም የሚገርም ነው መቼም
አዎ
ዳኝነት እንዴት ነው አሁን እዚህ ቶሮንቶ 33ኛውን የፌዴሬሽን በዓል ሲካሄድ በአንድ ግጥሚያ ላይ ስታጫውቺ ደጋግሜ አይቼሻለሁ። በጣም ጥሩ ታጫውቻለሽ። እኔ ጥሩ ላልገመግም እችላለሁ፣ ግን ብዙዎቹ እንደነገሩኝ በጣም ጎበዝ ነች፣ ጠንካራ ነች፣ ፊት አትሰጥም፣ በስነ ስርዓት ነው የምትዳኘው ይባላል። ግን አንድ ስታጫውቺ ሁለት ቡድኖች ትንሽ ጠንክራሉና እስከ መደባደብ ደረሱ እና ከእያንዳንዱ ቡድን አንዳንድ ቀይ ሰጠሽ ሸኘሻቸው እና ምንም አላሉም። ምንድን ነው እሱ? እንዲህ አይነት ነገር ብዙ ይገጥምሻል?
አዎ ማለት ከዚህ በፊት ያው ብዙ በመሀል ዳኝነት አልሰራሁም በደንብ። እውነቱን ለመናገር እዚህ ሀገር ከመጣሁ ነው በቃ መሀል ዳኝነት ያው ገብቼ ማጫወት የጀመርኩት። ግን ያው ረዳት ሆኜ በምሰራበት ሰዓት ያው ዳኛ የሚሰራውን ነገር አያለው እና ያም የጠቀመኝ ይመስለኛል ለዚህ ይህንን ማውደ መሀል ዳኛ ስገባ ቀሎኝ እንዳጫወት ያደረገኝ። ያው ጥፋት ተደባድበው ነው በህጉ መሰረት ያው መደባደብ ያው ቀይ ያስወጣል። እና ያው ሁለቱም ለዋንጫ ለማለፍ ካላቸው አንጻር ያው ይኖራል። ይሄ ማንኛውም ውድድር ላይ የሚካሄድ ነገር ነው እና ያን ሲቹዌሽን ስላየሁ ነው ሁለቱንም ቡድን በቀይ ላስወጣቸው የቻልኩ ተጫዋቾችን ማለት ነው።
በቀይ ብዙ ጊዜ ታሰጫለሽ?
እዚህ ከመጣሁ ነው እንግዲህ ሶስተኛ ቀይ መስጠት። ከዚህ በፊትም አንድ ተጫዋች ነበር፣ ያው ተጫዋች በመራገጡ ምክንያት በቀይ አስወጥቻለሁ።
አሁን የዋንጫ ጨዋታ አለ። የዋንጫ ጨዋታ አሁን ትዳኛለሽ?
አዎ እኔ ነኝ የዋንጫውም ዘጋ ተነግሮኛል።
በጣም ይገርማል። እንዴት ነው ታዲያ ተዘጋጀሽ?
አዎ ተዘጋጅቻለሁ። ዛሬም ያው ያረፍኩት ለዛ ጌም ጉልበት እንዲኖረኝ ብዬ ነው።
ከመጫወታችሁ በፊት ሜዳ ከመግባታችሁ በፊት ልምምድ ታደርጋላችሁ አይደል?
አዎ ትሬኒንግ መስራት አለብን። የግድ ነው፣ ቀላል አይደለም። የግድ ከዚህ በፊትም ይሄ ውድድር ከመዘጋጀቱ በፊትም ቢቻል በየጊዜ ቢሰራ ጥሩ ነው። ዳኝነት እንዲህ እንደሚታይ ቀላል አይደለም። የግድ ትሬኒንግ ይፈልጋል። በጣም ጠንካራ ትሬኒንግ መሯሯጥ አለ። ብዙ እንዲህ ቀላል አይደለም። ያው ከኑሮ ካናዳ ያው ትንሽ ያው ማለት ይከብዳል። ማለት ትምህርት አለ፣ ስራ አለ እና ያ ነገር ስለሚከብድ ባለኝ በተቻለኝ ባገኘው ሰዓት ትሬኒንግ እንሰራለሁ እና ለዛም ነው አሁን ይሄንን ያው ላጫውት ይቻልኩት ማለት ነው።
ስታጫውሽ ግን እንግዲህ ብዙ ጊዜ እንደምናቀው ወይም እንደምናየው ዳኛን ማንጓጠጥ መሳደብ አለ፣ እንደደባደብ የሚሉም አሉ። ባንድ ወቅት ኢትዮጵያ ዳኛ የደበደበም ተጫዋች አይቻለሁ። የከፋ ነገር ገጥሞሻል? እስቲ እንደው የገጠመሽን ነገር አጫውሽ።
እስከዛሬ ብዙ የገጠመኝ የለም፣ ግን ዳኛ ይናገራል እንደዚህ አታይም ወይ ምንድነው ያሰጥ ብዙ ያው ጭቅጭቅ ስድብ ይኖራል። ግን ያው እኔም ተጫዋቼ ስላለፍኩኝ ተጫዋች ስሜታዊ ነው የሚሆነው። ሜዳው ሲገባ አያውቀውም፣ ሲወጣ ግን ይቅርታ ምናምን ይለዋል። ያንን ስለማቅ ተጫዋቾች ስላለፍኩኝ አንደርስታንድ አደርጋቸዋለሁ ተጫዋቾቹ ማለት ነው። እና ግን ያው እነግራቸዋለሁ ማድረግ እንደሌለባቸው። ያው ሲሳደቡም ስድብ ቀይ ነው።
ስድብ ቀይ ነው ማለት ስድብ ቀይ እና ጥቁር አለ እንዴ?
በቀይ ካርድ ለማለት ፈልጌ ነው
እንዴ?
እንደሱ ለማለት አላል።
የእኔና የትርሃስ ወግ ረዘም ያለ ነው አሉላ። ስለዚህ በሚቀጥለው እናቀርበዋለን ቀሪውን። አሁን ወደሚቀጥለው ፕሮግራም እንለፍ። ሸናፊ ልጅ ነኝ አበሾቹ ዘር አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ አውቃለሁ ጠንቅቄ ስለ አገር ፍቅር አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኢትዮጵያ ሀገሬ ኩሪ በልጆችሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ በካምቦሎጆ ላይ ስምሽ ገነነልሽ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ቢቡን ካታንጋ ከፍ ከፍ ዳፍትራክ ጥላ ፎቅ ከፍ ከፍ አንድ ድምፅ አንድ ላይ ከፍ ከፍ በዝማሬ ይድመቅ ከፍ ከፍ
ከመጨረሻው ዝግጅት አስቀድሞ ለአሁኑ የተያዘ ውይይት አለ።
አለፈለገ ሰላም።
ትክክል። አዲሱ
ከጥያቄ ብትነሳ እንግዳህ ከዚያ ይነጥቃሉ።
እንግዲህ የሙያ ነገር ከተነሳ የሥነ ጥበብ ሰዎች ናችሁና ቀደም ብሎ በቀለ እንደገለጽከው ከህልፈተ ሕይወታቸው መቃረቢያ ድረስ ሥራ ያላቆሙ ከስዕልና ከብሩሽ ያራቁ ሰው ናቸውና ከሥራዎቻቸው ጎላ ጎላ ያሉትን እናስታውሳለን። በትውፊታዊነት የሚገለጸውን ያን የቀደመ የኢትዮጵያ ሥነ ጥበብ ዘዴ ከዘመናዊ የአሳሳል ጥበብ ጋር በማዋሃድም ስማቸው ይነሳል። እስኪ ስለሳቸው ክህሎት በቀለ አንሳለን። ትምህርት ቤቱ አካባቢ ሲያስተዋውቁ ትምህርቱን ሲጀምሩ ምን አይነት ትምህርት ነበር ያስተምሩ የነበረው? በተለይ ከአሜሪካን ሀገር ከተመለሱ በኋላ በዘመናዊም ስነ ጥበብ ተክነው ስለሆነ የመጡት ያንንም የመግፋት እድል እንደሰጣቸው ይነገራል።
እንግዲህ በዛ ጊዜ ከነበሩት እንደምንሰማው በተለይ ታደሰ መስፍን ደጋግሞ እንደሚናገረው ውሃ ቀለም ያስተምሩ ነበረ። ውሃ ቀለም ጥሩ አድርገው ይሰሩ ነበረ። እንዳልከው ሻጎ ትምህርት ቤት በዛን ጊዜ ዘመነኛ የሚሰጥበት ሰዓት ነው። ያንን ተምረው መጥተዋል። ስራዎቻቸው ጥሏቸው የሄዱትን ስራዎች ስመለከት ሁለት አይነት ምናልባት ወደፊት የሚያጠኑባቸው ሰዎች ቁርጥ ያለ ጥንቅቅ ያለ ነገር ይጽፉልን ይሆናል። ነገር ግን ከስራዎቻቸው እንዲሁ እንደ ባለሙያ ስትመሰክር ሁለት አይነት ስራዎች እንታያለን። አንደኛው በየአብያተ ክርስቲያኑ የሰሩት በራጉኤል በቅድስት ስላሴ በጊዮርጊስ በአሜሪካ ነገርም እንደዚሁ ቅርብ ጊዜ ሰርተዋል። እንደምታስታውሰው በናዝሬት እንደዚሁ ቅርብ ጊዜ የሰሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያ እንግዲህ ቀኖና የራሱ ህግጋት አሉት፣ የራሱ ፍሬም አለው። ከዚህ አትወጣም ከዚህ እንደዚህ የሚባል አሰራር ስርዓትና ህግ አለው። በዛ መሰረት የሚሰሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትውፊታዊ ስዕል ነው። በሌላ በኩል ቅድም እንደጠቀስከው አንተ አሁን ቤታቸውም ያለ በልጃቸውም ቤት የተቀመጠ እንደዚሁ ለኤክስፖዚሽን ሄዶ ኮሎኒ የሚገኘው ስብስብ ውስጥ ያለውን ስራ ስትመለከት የሺካጎ ትምህርት ቤት ዘመናዊ አሻራና እሳቸው የሚወዱትና የሚያከብሩት የኢትዮጵያ ትውፊታዊ የቀለም ቅብ አሰራር ሁለቱ ሆን ተብሎ ተዋህዶ የተቀመረ ቁጥር ስራ ታገኛለህ። ፖርትሬዎች ነው በብዛት የሚሰሩት። ከመልክዓ ምድር ይልቅ እነዚህ ሰው ምስሎች አሉ ቤታቸው ካሉት ውስጥ። በጣም አንድ ሰው ይመስለኝ ተዘ የሚለኝ ዶክተር ኦቶ አንድ ሐኪማቸው ይመስለኛል። እነዚህ የመሳሰሉ ሰዎች አሉ ፖርትሬዎች በብዛት ሰርተዋል። እዚያ ውስጥ ታያለ የዘመናዊው የሺካጎ ትምህርት ቤት አሻራ እና የኢትዮጵያ ትውፊታዊ የቀለም ቅብ አሰራር ሁለቱ ተዋህደው ተቀምረው ያመጡት አንድ ነገር እንዳለ ትመለከታለን። እንግዲህ ስራ በዚህ በግል ስቱዲዮ ውስጥ ያሳለፉት ጊዜ ከዚህ ውጪ አብዛኛውን ጊዜ ወሰደባቸው በእኔ ግምት እንግዲህ ቤቱን በመመስረት ትምህርት ቤቱን በማካሄድ ልክ እንደ ባለስልጣንና እንደ ስራ አስኪያጅ ሳይሆን እንደ አባት እንግዲህ አሳሚ ለበደንብ ዝርዝሩን ቀርቦ ያውቀዋል ከኔ የተሻለ። እንደ አባቱ ነው ጸጉር መቁረጫ፣ ትምህርት ቤት ሲያልቅ ወደ ቤት መሄጃ፣ እዛ ሲራቡ መቢያ፣ መጻፊያ ሲያጡ ምናምን እንደዚህ ገንዘብ የሚያወጡ ልክ እንደ አባት ሁነው ጭምር ነው የግል ጉዳያቸው ሆኖ ሙሉ ጊዜያቸውን ሙሉ ጥሞናቸውን ወስዶ ነው ያ ትምህርት ቤት በሳቸው ሲተዳደር እና ሲካሄድ የነበረው እና አብዛኛውን ጊዜያቸውን እንደወሰደ እገምታለሁ። በሌላ በኩል የሰዓሊና የአርበኛ ቤተሰብ ሆነ አላፍሩይ ጎታቸው እና በሳቸው አካባቢ እንግዲህ ቤተሰባቸው እንደምታውቀው የአርበኛና ሰዓሊነት አንድ ላይ ያለበት ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት በማህበራዊ ጉዳይ ውስጥ በግል በሞራላዊ ዲስፕሊናቸው ውስጥ አለ እና እንደዚህ አይነት ግለሰብ ናቸው። እንግዲህ
በቀለ በጀመረው ገፋ አድርግልን ፕሮፌሰር አቻሜል የትምህርት ቤቱን ጅማሮም የምታስታውሳቸውን ገጠመኞችም ካሉት ታዋድድልናለ። እግረ መንገድህንም ስራቸው እንዴት ይታያል? እንደ ነጥበ መምህር አንተስ እንዴት ነው የምታየው? እንዴት ነው የሚነበበው ስራቸው?
በእውነቱ በ1950 አካባቢ የተመሰረተው የኪነ ጥበብ ትምህርት ቤት የእሳቸው ፍላጎት ዘመናዊ የሆነ ትምህርት ቤት ለማቋቋም እንደነበረ እና እሳቸው ትምህርት ቤቱን ካቋቋሙት በኋላ ኢንፋክት ምናልባትም በጣም የሚያስደንቀው የትምህርት ቤቱ መከፈት ከንጉሱ ልደት ቀን ጋራ የተያያዘ ነበረ። ሐምሌ 16 ማለት ነው በ1950 እና በዚያን ወቅት ትምህርት ቤቱ ከመቋቋሙ በፊት እሳቸው ራስ ደስታ ግቢ ያቋቋሙት የራሳቸው የሆነ ትምህርት ቤት ነበረ። ትምህርት ቤቱ በየሳምንቱ ተማሪዎች ሀይ ስኩል አካባቢ ያሉ እየዞሩ እኔ አሁን የስዕል ትምህርት ስለማስተምር ፍላጎት ያላችሁ እየመጣችሁ ልትማሩ ትችላላችሁ ብለው በየቦታው እየሄዱ አስተዋውቀዋል። ያንን የሰሙ ተማሪዎች በወቅቱ መጥተው ትምህርት ጀምረው 2 ዓመት ባልሞላ ጊዜ ውስጥ ተማሪዎች የሰሯቸውን ስራዎች መርጠው አንድ አውደ ትርኢት አድርገው እዚያ ትርኢት መካከል በዛን ወቅት ወደ 78,000 ብር የሚሆን መሸጥ ችለዋል። ይህም የንጉሳውያን ቤተሰብ እንዲሁም ደግሞ አምባሳደሮች እና ሚኒስትሮች በተገኙበት የተደረገ ትርኢት ነው። እዛ ላይ ዲስኩር አድርገው በኢትዮጵያ ውስጥ የትምህርት የኪነ ጥበብ ትምህርት አለፈው ትልቅ ባህላችንና የታወቀ የኪነ ጥበብ ያሳየነው እድገት መቀጠል ስላለበት እኔም ትምህርት ቤት ማሰራት ስለምፈልግ የተማሪዎችን ስራ ግዙኝ ብለው ባገኙት ገንዘብ በቀጥታ ወደ ንጉሱ ይዘው ሄደው ንጉሱን እንግዲህ ይኸው በራሴ ትጋት እናህል ገንዘብ መሰብሰብ ችያለሁ እና እርሶም ጨምረው አንድ የኪነ ጥበብ ትምህርት ቤት እንዲከፈት ያርጉልኝ ብለው ባቀረቡት አቤቱታ በወቅቱ ትምህርት ሚኒስቴር ውስጥ የነበሩ ከበደ ሚካኤል ተጠርተው ወደ 150 ሺህ የሚሆን ብር ተጨምሮበት ነው ይሄ አዲስ እኛ የተማርንበት የኪነ ጥበብ ትምህርት ቤት የተቋቋመው። ይሁንና ለማስተማሪያ እቃ እንዲሁም ደግሞ አስተማሪ በወቅቱ የተዘጋጀ ስላልነበረ እሳቸውና ምናልባትም አንጋፋ ሌላ ሰዓሊ የነበሩ አቶ ይገዙ ብስራት የሚባሉ ሁለቱ ብቻ ነው የሚያስተምሩት። ነገር ግን በቂ አለመሆኑን ስለተረዱ በየኤምባሲው እየዞሩ እየጠየቁ የኪነ ጥበብ አዝማሚያ ያላቸውን የውጭ ሀገር ሰዎች በሚመጡበት ጊዜ ወደ ትምህርት ቤቱ መጥተው እንዲያስተምሩ አደራ እያሉ እየጠየቁ የተወሰኑ የጀርመን እንዲሁም ደግሞ የአሜሪካን አስተማሪዎች እንዲሁም የጣሊያን አስተማሪ የነበሩ ዶክተር ራዘር ሚስተር ቪንቼንሶ ፉሞ የሚባሉ ተግባረ ትምህርት ቤት ያስተምሩ የነበሩ ጣሊያን በዚያ መልክ ነው በብዛት የነበሩት። እንደውም በመጀመሪያ አካባቢ ከአቶ ይገዙ ብስረትና አቶ አለፍ ፈለገ ሰላም ሌላ የውጭ ሰዎች ነበሩ የሚያስተምሩት። እኔ በገባሁበት ጊዜም ቢያንስ ወደ 3 የሚሆኑ ሮምፓግ፣ ሳይለር፣ ዴተንበርግ እንደዚህ የሚባሉ ነበሩ ጀርመናውያን።
መልካም። የዛሬው የአዲስ አበባ ዩኒቨርሲቲ የአለ የስነ ጥበብና የዲዛይን ትምህርት ቤት የቀድሞ የአዲስ አበባ የስነ ስዕል ትምህርት ቤት ቆርቋሪ አቶ አለ ፈለገ ሰላምን ህይወትና ስራቸውን የምንዘክርበት ውይይት ነው። አቶ በቀለ መኮንንና ፕሮፌሰር አቻሜለህ ደበላ ሙያም የቅርበትም እውቀታችሁን ያጋራችሁን የአቶ አለ ፈለገ ሰላምንም የህይወት ተሞክሮ ሆነ ሌሎች ተዛምደው የሚነሱ ቁም ነገሮች ለመካፈል ብዙ ሰዓት እንደሚጠይቅ እረዳለሁ። ቀደም ብሎ በተነሱ ዛሬ በሚያነጋግሩ አንዳንድ ጭብጦች ላይም ተመሳሳይ ውይይቶችን መልሰን እንደምንጋብዛችሁ ተስፋ አድርጋለሁ። ለዚች ምጥን ዝግጅት ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
ወደ አዲስ አበባ ተጉዘን
የንጉሴ አክሊሉን መስኮት ልናንኳኳ ነው።
ሰላም ንጉሴ።
በሰለጠነው ነው በሰለጠነው ጠማማ አማርኛ እንዴት ነክ?
አዲሱ ይሄ እንዴነህና እንዴነክ ነገር ያደሩ ጉዳዮች አሉ።
እያጠራቀምን ነው።
እየተጠራቀመ ይመስለኛል።
ግን አንዳንዴ በጣም ያስደንግጣል። አሉላ እንደው የማጠብቃቸው ሰዎች እኮ ደህና ነክ እኔም ልክ እንደው በጣም ማፈር እንዴት አልቻሉም እንዴ የሚሉ ሰዎች ይገርመኛል።
ግድ እንዲላቸው የማድረጉን ነገር እኛ መሳና ሰልስ መብርታት ያለብን ነው።
ይኸው አልፎም አለፍ ገደም ያነኩ
በጨዋታውን ቢመጣ ቁም ነገሩንም እናስከትላለን። ለሁሉም
ከፊታችን ሐምሌ 29 ቀን 2008 ዓ.ም ጀምሮ ዓለም ትኩረቱን 31ኛው ኦሎምፒያድ ላይ ያደርጋል። ብራዚል ሪዮ ዴ ጄኔሮ። ኢትዮጵያም በዚህ ውድድር ትካፈላለች። በነገራችን ላይ የኢትዮጵያ ኦሎምፒክ ስፖርት ውድድር በቅርብ እንደተጀመረ ተደርጎ የሚነገረው ሁሉ ትክክል አይደለም። 60 ዓመት ሆኖታል። 60ኛው ዓመት የወርቅ ኢዮቤልዩ ዘንድሮ ነው። ኢትዮጵያ ኦሎምፒክ ስፖርት መካፈል የጀመረችው በ1948 ዓመተ ምህረት ነው። ቢያንስ በጋዜጣዊ መግለጫ ደረጃ እንኳን መነሳት ነበረበት። ይህም ደግሞ ጥሩ ታሪክ አለው። የዛሬ 60 ዓመት ስመጥሩ ብስክሌተኛ ገረመው ደንቦባ በብስክሌት ስፖርት መወዳደር ስለፈለገ ለቀዳማዊ አጼ ኃይለ ሥላሴ ሐሳቡን ለማቅረብ ፈልጎ በደብረ ዘይት መንገድ ሁድሁድ ይንቀሳቀሱ ነበርና ወደ ደብረ ዘይት ለመሄድ ከአዲስ አበባ ማመልከቻ ጽፎ የጻፈውን ማመልከቻ ትልቅ እንጨት ላይ አድርጎ ወደ ላይ አድርጎ ሙሉ የስፖርት ልብሱን ለብሶ በዛ በደብረ ዘይት መንገድ ብስክሌቱን በቀኝ እጁ መሪውን ይዞ እያሽከረከረ በግራ እጁ ደግሞ ደብዳቤውን ይዞ ሲሄድ መንገድ ላይ አይተውት የተለመደ ነውና ይቆማሉ። ምንድነው ይሉታል። መስኮት ከፍተው ያነጋግሩታል። ግርማዊ ጃንሆይ በኦሎምፒክ ስፖርት ላይ መካፈል እፈልጋለሁ ይላቸዋል። እሳቸውም ትችላለህ ይሉታል። አዎ ይላቸዋል። ማክሰኞ ዕለት ቀጠሮ ይሰጠውና ዙፋን ችሎት እንዲቀርብ ይደረጋል። እሳቸው ዙፋኑን አስችለው ከጨረሱ በኋላ አቅርበው ያነጋግሩታል። ተፈቅዶልሃል ይሉታል። በዚህ አይነት መልክ ነው የተፈቀደው። ንጉሰ ነገስቱ ደግሞ ይሄን ሲፈቅዱ በ1916 ዓመተ ምህረት አውሮፓን ሲጎበኙ የፈረንሳይን ኦሎምፒክ አይተው ነበርና እንግዲህ ለገረመው ሲፈቅዱለት ከ32 ዓመት በኋላ መሆኑ ነው። በዛ መሰረት እንግዲህ እነገረመው ሜልቦርን አውስትራሊያ ሄደው ተወዳድረዋል። የኦሎምፒክ ስፖርትን በኢትዮጵያ የጀመሩ እነ ቀነኒሳ፣ እነ ማሞ፣ እነ ኃይሌ ገብረስላሴ ሳይሆኑ አበበም አልደረሰም በዛ ጊዜ፣ ማሞ ወልዴ፣ ባሻ የፈለቀና ገረመው ደንቦባ ሌሎችም ነበሩ። የእነ አቶ ይድነቃቸውም የስፖርቱ መሪዎች እገዛ ከፍተኛ ነበረና በዚህ አይነት ነው የኦሎምፒክ ስፖርት ኢትዮጵያ ውስጥ የተጀመረው። የሄዱበትም ዳኮታ አውሮፕላን ነበር እቃ መጫኛ። የኢትዮጵያ አየር መንገድ በዚያን ጊዜ ገና ከተቋቋመ 10 እና 15 ዓመት ቢሆነው ነው እና በእቃ ማጓጓዣ አውሮፕላን 7 ቀን ሙሉ አየር ላይ ተጉዘዋል። ምናልባትም በዓለም ታሪክ አየር ላይ በአውሮፕላን በመቆየት ረገድ እነዚህ በ1948 ዓመተ ምህረት ወደ ሜልቦርን አውስትራሊያ የሄዱት ስፖርተኞችን ነገረመው በዓለም የመጀመሪያው ሊሆኑ ይችላሉ ብዬ አስባለሁ። ሰዎች ሌላ ደግሞ አስተያየት ካላቸው ቢሰጡበት ጥሩ ነው። ገረመው ይህን የዳኮታ ታሪክ እንዲህ ያስታውሰናል።
ደርሶ መልስ ጉዞ እጅግ በጣም ዘግናኝ፣ ለእኛ ብቻ ሳይሆን ለፓይለቶቹ። ከዛ መልስ በእውነቱ ንጉሱ የሰለሞንና የቀዳማዊ ስላሴ ሚሻል ነው የሸልሟቸው። አሁን በሕይወት አሉ። ያንን በረሃ በዛ በሞተ አውሮፕላን ደርሶ በመምጣታቸው ልዩ ሽልማት ተሸልመዋል። እስከ ዛሬም በተሳፋሪ ወይም በአውሮፕላን ተሳፋሪ የእኛን ሪኮርድ በሰማይ ቆይታ ያደረገ አንድም ዜጋ እንደሌለ በእርግጠኝነት ለመናገር ይችላሉ። ግን ያ ትዝታ እስካሁን በር እንዴት እንደከፈትን የኢትዮጵያ ስፖርት ኮሚሽን በስፋት ለሕዝቡ እንዲያውቅ አለማድረጉ በእኔ ብቻ በአንድ ሰው ይችን ገለጻ መቅረቡ ያሳዝናል። ነገር ላልኖር ይችላል። ይህ ታሪክ ግን አይገኝም። ቀደም ይላል። አሁን በተዘበራረቀ ስላበበ ገለጻ ብዙዎች ሲያቀርቡት አያለሁ። እኔ ስላበበ ቶኪዮ ስንወዳደር ኦፕሬሽን እንዴት እንዳደረገ በ28 ቀን ውስጥ ነው ለውድድር ለኦሎምፒክ የበቃው። አሰልጣኙ ሜጀር ሞሪኒስካንን ልምምድ ላይ አበበ ወጋኝ አለ። ወዲያው ሲመረመር ትርፍ አንጀት መሆኑ ታወቀ። በራሳቸው ፊርማ በራሳቸው ኃላፊነት ወዲያው አስቸኳይ ኦፕሬሽን አስደረጉት። ወዲያው ተጠገነ። ከተጠገነ ከ8 ቀን በኋላ ከሆስፒታል ወጣ። ውድድሩ ደርሷል። አበበ ታምረኛ ሰው ስለነበረ በእንደዛ አይነት ኦፕሬሽኑ ጨርሶ ሳይድን ትንሽ ዱብ ዱብ ማለት ጀመረ። ይህ ሲቃረብ ረዘም ያለ ልምምድ አደረገ። በእንደዛ አይነት የዓለምን ስፖርተኞች ተወዳድሮ ያሸነፈ ተተኪ የሌለው ጀግና ኢትዮጵያዊ።
ለኦሎምፒክ ስፖርት ለዘንድሮው ተወዳዳሪዎች ሁሉ መልካም እድል እንዲገጥማቸው እንመኛለን። የዛሬው የኦሎምፒክ ታሪክ ወደፊት በሰፊው እንዲወሳ ከተፈለገ ትናንትን መዘከር የግድ ይላል። ስለዚህ ታሪክን እናስታውስ። በኢትዮጵያ የኦሎምፒክ ስፖርት ውድድር ታሪክ የተጀመረው የዛሬ 60 ዓመት ነው። በዚሁ የዛሬ ዝግጅቴን አጠናቅቃለሁ። በሚቀጥለው ጊዜ እንገናኝ። ደህና ሁኑ።
እንግዲህ ለዛሬ የቀረን
እስከ ማጠቃለያ ወሬ የሚያዳርስ ዜማ ብቻ ይሆናል አሉ።
አንድ ማስታወሻ አለን ታዲያ። እንደ ዘወትሩ ሁሉ ዛሬ ድምጻችሁን ባናሰማም፣ የተከበራችሁ የራዲዮ መጽሔት ተከታታዮች ባቀረብናቸው ዝግጅቶችም ሆነ ቢቀርቡ የምትሏቸው ላይ ጻፉልን፣ ደውሉ።
ስልካችን 2022059942 የውስጥ መስመር 14።
ኢሜይል ለሚቀናችሁ horn@voanews.com ብላችሁ ትከትቡልናላችሁ።
ደብዳቤው ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ብላችሁ የራዲዮ መጽሔት አዘጋጆችን አትርሱ።
330 ኢንዲፔንደንስ አቬኒ ሳውዝ ዌስት ዋሽንግተን ዲሲ 20237 ላኩልን።
አሁን እንግዲህ ወደ ስንብቱ ዜማ እንለፍ።
Mamla kune balageru le
እንደምናመሻችሁ ለማጠቃለያ ዜናዎቹ ሄኖክ ሰማግዘር ነኝ። በሶማሊያ መዲና ሞቃዲሾ በዛሬው ዕለት በደረሰ የደፈጣ ጥቃት 7 ጥቃት ፈጻሚ ታጣቂዎችን ጨምሮ 13 ሰዎች መገደላቸውን ባለስልጣናት አስታወቁ። የደቡብ ሱዳን አማጽያን ዓለም አቀፉ ማህበረሰብ አዲስ ለተሾሙት የሀገሪቱ ምክትል ፕሬዚዳንት ታባን ደንጋይ ዕውቅና እንዳይሰጥ አሳሰቡ። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በሳምንቱ መጨረሻ በምረጡኝ ዘመቻዎችና በቅራኔዎች ተሞልቶ አልፏል። የሪፐብሊካኑ እጩ ዶናልድ ትራምፕ አንድ በኢራቅ ሕይወቱን ያጣ ሙስሊም አሜሪካዊ ወታደር የከፈለውን መስዋዕትነት ለአንድ ሺህ ሰዎች ሥራ በመፍጠሬ እኔም መስዋዕትነት ከፍያለሁ ሲሉ የሰጡት አስተያየት ውዝግብ ፈጥሯል። በደቡብ ዩናይትድ ስቴትስዋ ኦስትን ቴክሳስ ከተማ በአንድ የመዝናኛ ስፍራ በደረሰ የተኩስ ልውውጥ አንድ ሰው ሲገደል ሌሎች 3 ሰዎች ቆስለዋል። በፈረንሳይና ጣሊያን የሚኖሩ ሙስሊሞች የእሁድ ቅዳሴ ላይ ሲካፈሉ ውለዋል። የእስልምና እምነት ተከታዮቹ በቤተ ክርስቲያናቱ ለቅዳሴ የተሰባሰቡት አንድ አክራሪ ጅሃድ ፈላጊ የካቶሊክ ቄስን በ11ኛው ክፍለ ዘመን በተሰራ ቤተ ክርስቲያን ውስጥ ከገደለ በኋላ ነው። አድማጮች ለምሽቱ ያሉን ዜናዎች እነዚህ ናቸው።
የአሜሪካ ድምጽ ራዲዮ የራዲዮ መጽሔት ዝግጅት ዘወትር እሁድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት በመደበኛው ስርጭት መልሰን እስከምንገናኝ
ከአቀናባሪያችን ንጉሡ ታምሬ ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን።
ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.